የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 18 2011 ዓ.ም ተመረተ ምሽት የጋቢና ቪኦኤ ፕሮግራማችን ጀመረን።
የኢትዮጵያ መንግስት በትክክል እየተጓዘ ነው ሲሉ በኢትዮጵያ የተባበሩት መንግስታት ድርጅት ቋሚ ተጠሪ ኤነስ ቹማ አስተውቀዋል።
Challenges will always be there, frankly, you know, because implementing the type
እነሱን ለመናገር ፈተናዎች ሁልጊዜም ይኖራሉ። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች የራት ግብዣ አይደሉም። ሁሉም ፈተናዎች ይኖራሉ። ዋናው ነገር ትልቁ ስዕል ላይ ማተኮር ነው።
የዚህንና የሌሎችን ዘገባዎች ዝርዝሩን ይዘን እንመለሳለን። ለምሽቱ አቀስ ያሰናዳናቸው ሌሎች ቅንብሮችም አሉን። አስተናጋጆቻችሁ ጽዮን ግርማና ሀብታሙ ስዩም ነን። አብረናችሁ እስከ ምሽቱ እንዘልቃለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ሞዛምቢክ ውስጥ ሳይክሎን ኤዳ ካስከተለው አስከፊ ውድመት ዜጎችን ለመታደግ እየሞከሩ የሚገኙ የአገሪቱ ባለስልጣናትና ዓለም አቀፍ የረድኤት ድርጅቶች ሌላ አዲስ ቀውስ ገጥሟቸዋል። አዲሱ ቀውስ የኮሌራ ወረርሽኝ ነው። ከፍተኛ የጤና ባለስልጣን የሆኑት ዩሴን ኤሲ ዛሬ ለጋዜጠኞች እንዳስታወቁት በዚህ ውሃ ወለድ በሽታ የተጠቁ 5 ህሙማን ተገኝተዋል። በሽታው የተከሰተውም ሳይክሎን ያደረሰውን ጉዳት በከፍተኛ ደረጃ ባስተናገደችው የወደብ ከተማ ቤራ ውስጥ መሆኑንም የጤና ባለሙያው አስተውቋል። የጤና ሰራተኞች በህመሙ የተጎዱ ሰዎችንና በተለይም በተቅማጥ የታመሙትን በመርዳት የተጠመዱ ሲሆን የዓለም ጤና ድርጅት WHO እንዳስታወቀው 900,000 ሰው በአፍ የሚወሰድ የክትባት ጠብታ በዚህ ሳምንት ውስጥ ለአካባቢው ይደርሳል። ድንበር የለሽ የሐኪሞች ቡድን በበኩሉ ለኮሌራ ታማሚዎች በአፋጣኝ መድኃኒት እንደሚልገልጸው የበሽታውን መዛመት ለመግታት እንደሚረዳም አመላክቷል። የተመድ ዋና ጻፊ አንቶኒዮ ጉቴሬዝ በሳይክሎን ኤዳ ጉዳት ለደረሰባቸው 3 የደቡብ አፍሪካ አገሮች ዓለም አቀፉ ማህበረሰብ በአስቸኳይ ሊደርስላቸው ይገባል ሲሉ በትናንትናው ዕለት ጥሪ ማቅረባቸው ይታወሳል።
ወደ ሌላ ዜና ስናልፍ ባለፈው ቅዳሜ ማሊ ውስጥ ከ150 በላይ ሰዎች የተገደሉበትን ጥቃት የሀገሪቱ መንግስት እንዲመረምርና ተጠያቂዎቹን ለፍርድ እንዲያቀርብ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አሳሰበ። ሞፒቲ በመትባለው የማሊ ክፍለ ሀገር ኦጎሳጉ ከተማ ውስጥ የደረሰውን ጥቃት ተከትሎ ሁከቱ መባባሱን ነው ድርጅቱ ያመለከተው።
የታይላንድ ዋናው ጸረ ሁንታ ፊዩታይ ፓርቲ ከሌሎች 6 አነስተኛ ፓርቲዎች ጋር በመቀላቀል የምክር ቤቱን ብዙሃን መቀመጫ ማሸነፉና ቀጣዩን መንግስት ለመመስረት የሚያበቃውን ድጋፍም እንዳገኘ አስተውቋል። ፊዩታይ በጠቅላይ ሚኒስትርነት ያጫቸው ሱዳራት ኪዮርፋን ጥምር ፓርቲውን ዛሬ ባንኮክ ውስጥ ይፋ ባደረጉበት ወቅት በሰጡት መግለጫ ከ500 የምክር ቤቱ መቀመጫዎች በትንሹ 255ቱን ማሸነፋቸውና በእሁዱ ምርጫ ድል እንዳደረጉ ገልጸዋል። ከሰኞ ወዲህ የተቆጠሩ ድምጾች ፊዩታይ ፓርቲ 137 መቀመጫዎችን እንዳሸነፈ፣ በወታደር የሚደገፈው ፎሃላንግ ፕራችራት ፓርቲ ደግሞ 97 መቀመጫዎችን በማሸነፍ መከተሉን ያመለክታል።
አድማጮች እንግዲህ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ለጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የጋቢና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን ነው የምናልፈው። የኢትዮጵያ መንግስት በትክክል እየተጓዘ ነው ብለዋል በኢትዮጵያ የተባበሩት መንግስታት ድርጅት ቋሚ ተጠሪ ኤነስ ቹማ። ስኬታማ እንዲሆንም ድጋፍ እንደሚያስፈልገው አሳስበዋል። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች ቀላል እንዳልሆኑ የተናገሩት ሚስተር ቹማ እያጋጠሙ ያሉ ፈተናዎች መታየት ያለባቸውም ከዚህ አንጻር እንደሆነ መክረዋል። ዋናው ነገር ብለዋል የመንግስታቱ ድርጅት ተጠሪ ትልቁ ስዕል ላይ ማተኮር ነው ብለዋል። እስክንድር ፍሬው ተጨማሪ ያለው።
ኤነስ ቹማ በኢትዮጵያ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ናቸው። የዓለም አቀፉ ድርጅት የኢትዮጵያ ዋና አስተባባሪ፣ የተባበሩት መንግስታት የልማት ፕሮግራም ዋና ተወካይ እንደዚሁም የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ናቸው። ኢትዮጵያና ጠቅላይ ሚኒስትር አብይ አህመድ የሄዱበት ያለው አቅጣጫ የዓለም አቀፉ ህብረተሰብ ድጋፍ እንዳለው ለአሜሪካ ድምጽ አብራርተዋል። በተለይም ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎችን ዓለም አቀፉ ህብረተሰብ ከፍተኛ ቦታ እንደሚሰጣቸው ነው የሚናገሩት።
By and large, the reforms have been well received, both economic reforms as well as the
ኢኮኖሚያዊ፣ ፖለቲካዊና ማህበራዊ የማሻሻያ እርምጃዎቹ ከፍተኛ ተቀባይነት አግኝተዋል። ይህ ማለት ደግሞ ኢትዮጵያ የሄደችበት ባለው መንገድ በመንግስት አቅጣጫ ላይ መተማመን አለ ማለት ነው። እየተካሄዱ ካሉት የማሻሻያ እርምጃዎች እንደዚሁም በድርቅና በግጭት ምክንያት የተፈናቀሉት ዜጎች ከመያስፈልጋቸው ሰብአዊ ድጋፍ አንጻር ይህ መንግስት እንዲሳካለት ድጋፍ ሊሰጠው እንደሚገባ የጋራ መግባባት አለ።
የተባበሩት መንግስታት ድርጅት ተወካይ አስተያየት ዓለም አቀፉ ህብረተሰብ በኢትዮጵያ እየተካሄደ ላለው ለውጥ ያሳየ የቆየውን ድጋፍ የሚያንጸባርቅ ነው። ለውጡ እየተጓዘ ያለው ደግሞ በፈተናዎች ውስጥ ጭምር ነው። ይህንን እንደሚገነዘቡ የገለጹት የተባበሩት መንግስታት ተወካይ ፈተናዎቹ የሚጠበቁ ናቸው ብለዋል።
Challenges will always be there, frankly, you know, because implementing the type
እነቱን ለመናገር ፈተናዎች ሁልጊዜም ይኖራሉ። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች የራት ግብዣ አይደሉም። ሁሌም ፈተናዎች ይኖራሉ። ዋናው ነገር ትልቁ ስዕል ላይ ማተኮር ነው። ለውጦቹ የታቀዱት በዚህች ሀገር ውስጥ ያለውን የመንግስት አስተዳደር ለማሻሻል፣ የህዝቡን የኑሮ ደረጃ ለማሳደግ፣ የኢኮኖሚ ድሎችን ለማስፋት፣ ለወጣቶች የሥራ ድሎችን ለመፍጠር ነው። ለምሳሌ የኢኮኖሚ ማሻሻያዎቹ የግሉን ዘርፍና ከውጭ የሚገባውን መዋዕለ ንዋይ ተሳትፎዎች ያሳድጋሉ። እናም የማሻሻያ እርምጃዎች አሉ፣ ፈተናዎችም ሁልጊዜ ይኖራሉ። ነጥቡ ግን እየተከደበት ካለው አቅጣጫ ትኩረትን አለማንሳት ነው።
በተለያዩ አጋጣሚዎች የተከሰቱ ግጭቶችን ተከትሎ ያጋጠመው መፈናቀል ኢትዮጵያ በዚህ ሰዓት ከተጋፈጠቻቸው ፈተናዎች አንዱ ነው። በአገሪቱ የአስቸኳይ ጊዜ የምግብ እርዳታ ከመያስፈልጋቸው 8.3 ሚሊዮን ዜጎች 2.7 ሚሊዮን የሚሆኑት በዚህ መንገድ የተፈናቀሉ ናቸው። የኢትዮጵያ መንግስትና ዓለም አቀፉ ተቋም ለነዚህ ዜጎች ድጋፍ እንዲደረግ በቅርቡ ጥሪ አቅርበዋል። ሚስተር ቹማ እንደሚያምኑት ታዲያ የጠቅላይ ሚኒስትር አብይ አህመድ መንግስት ያገኘው ተቀባይነት ለእንደዚህ አይነት ጥሪዎች የተሻለ ምላሽ ለማግኘት ያስችላል። አሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እንደዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የካፒና ፊዚክስ ግጭታችን ነው። ወደ ተከታዩ ዘገባችን እንለፍ።
በኦሮሚያ ምስራቅ ሸዋ ዞንና በአማራ ክልል ሰሜን ሸዋ ዞን አዋሳኝ አካባቢዎች ላይ ተፈጥሮ የነበረውን ግጭት በማስቆም ዘላቂ መፍትሄ ለማምጣት ሽማግሌዎችን ጭምር ያሳተፈ ስራ እየተሰራ መሆኑ ተሰምቷል። ተመሳሳይ ግጭቶች እንዳይፈጠሩ ለመርዳት አስተዳደራዊ ወሰንን በአፋጣኝ መለየት አስፈላጊ ነውም ተብሏል። ሙክታር ጀማል ቀጣዩን ዘገባ ልኮልናል።
በኦሮሚያ ክልል ምስራቅ ሸዋ ዞን ፖሴትና ፈንታሌ ወረዳዎችና የአማራ ክልል ሰሜን ሸዋ ዞን ምንጃር ወረዳ አዋሳኝ ቀበሌዎች የተፈጠረው ግጭት ሳምንታት አስቆጥሯል። አሁን ድረስ ችግር ሆኖ የዘለቀው የወሰን ጉዳይ እልባት እንዲያገኝ በፌደራል ደረጃ ጭምር አቅጣጫ ቢቀመጥም ስምምነቶቹም ገቢራዊ መሆን አለመቻላቸውን ጠቅሰው ችግሮቹ ወደ ግጭት እያመሩ ነው ይላሉ የምስራቅ ሸዋ ዞን ጸጥታና አስተዳደር ምክትል ኃላፊው አቶ ቦሩጅሎ።
የግጭቱ መንስኤ ትልቁ ነገር የድንበር ጉዳይ ነው። የአስተዳዳሪ ወሰን በጊዜ ያለመጠናቀቁ ጉዳይ ነው። አንድ እሱ ነው። ሁለት ደግሞ መሬት ማስፋፋት፣ በፖርት መሬት ማስፋፋት ነው የችግሩ መንስኤ ነው። ይሄን ደግሞ እንደ መንግስትም በሁለቱም ክልሎች ከዚህ በፊትም የአስተዳዳሪ ወሰን የድንበር ጉዳይ በሁለቱም በኩል ሸማግሌዎች ከሁለቱም ክልል ተቋቁሞ የጀመርንበት ሁኔታ ነው ያለው። ችግሩም ከተከሰተ በኋላ እነዚህ ግጭት እንዳይስፋፉ በሁለቱም በአማራ ክልልም በኦሮሚያ ክልልም የተሰሩት ስራዎች አሉ።
በግጭቱ ከሁለቱም ወገን ጉዳት መድረሱ ተገልጿል። በአካባቢው ሰላም እንዲሰፍን ከማህበረሰቡ ጋር ምክክር እየተደረገ መሆኑን የተናገሩት የሰሜን ሸዋ ዞን ጸጥታና አስተዳደር መምሪያ ኃላፊ አቶ ካሳሁን እንዳለ ሁሉም ከወገንተኝነት በጸዳ ለሰላም መስራት እንዳለበትም መክረዋል።
ለግጭቱም የበለጠ የሚያባብሱ ነገሮችን ለማስቆም ህግ የሆኑ ድርጅቶች በዛ አካባቢ ግጭቱን ጭምር በመምራት በማስተባበር እንቅስቃሴና ሚና የነበራቸው አካላትንም ጭምር እየለየን እንሰራለን። በቁጥር ስር የሚያስቀምጥ ጭምር መስራት ስለሚጠይቅ የትኛውም ማዕቀፍ አሁን ሰው መሞት የለበትም፣ መጋጨት የለበትም፣ ጉዳዮችን ነገሮችን በሰከነ መንገድ በውይይት መፍታት አለብን ብለን ትግል እያደረግን ያለ ነው። ከሁለቱም ሽማግሌዎች ተመርጠው ከአማራ ክልል ከኦሮሚያ ክልል ሽማግሌዎች ተመርጠው በአዋሳኝ አካባቢ ያሉ ባሉ ወረዳዎች ያሉ ሽማግሌዎች ተመርጠው ውይይት ጭምር ተደርጓል። እነሱም የተሰጣቸው ስራ አለ። ችግሮች እንኳን ቢኖር በሽምግልና በእርቅ ሊፈቱ የሚችሉበትን እድል እነሱም እየሰሩ ነው። እኛም በተቻለ መጠን ፍላጎቶች እንኳን ቢኖሩ ፍላጎቶች ከህዝብ በታች ናቸውና በፍላጎቶች መመንጨት ምክንያት ህዝብ መሞት፣ ህዝብ መቁሰል መስማቀል የለበትም። እነዚህ መፈታት አለባቸው ብለን በተቻለ መጠን ጥረት እያደረግን ነው ያለ ነው።
የግጭቱ መንስኤ የወሰን ችግር መሆኑን የገለጹት ሁለቱም ወገኖች ስር የሰደደ መሆኑንም ይናገራሉ። ይህን ጉዳይ ለመፍታት ከሁለቱም ወገን ሽማግሌዎች ተመርጠው እየተንቀሳቀሱ መሆኑን ተገልጿል። የምስራቅ ሸዋ የሀገር ሽማግሌ አቶ ማሞ ገዳ ችግሩ ተኩረት በማጣቱ ወደ ግጭት መሸጋገሩን ነው የሚናገሩት።
ለዚህ ጉዳይ ያገባኛል የሚሉ ሰዎች በጥፋ የተገናኙበት ሽማግሌ ነው ማለት ይችላል። ወደፊት ግን ይሄንን ከእያንዳንዱ ቀበሌ ጉዳዩ የሚመለከታቸው ታሪክ አዋቂዎች ሰዎች እንዲሳተፉበት የማድረግ ፍላጎት አለን። በሽማግሌዎች በኩል የተደረገውም ጥረት በተወሰነ ደረጃ ሁሉም ሰው ሰላም ስለሚፈልግ ከምንጃርና ከቦሰት ከፈንታሌ የተወጣጡ ሸማግሎች አዳማ ላይ ተገናኝተን ይህንን ጉዳይ ለሐሙስ ለመመልከትም ቀጠሮ ይዘናል። ስለዚህ በዚህ በኩልም የቀጠለው ጥረት በሽምግልና በኩል ውጤት ያስገኛል የሚል እምነት አለኝ።
ልዩነቶችን በግጭት ለመፍታት መሞከር ውድመት እንጂ መፍትሄ ሊያመጣ አይችልም የሚሉት የአማራ ክልል ሰሜን ሸዋ ዞን ወገን ሽማግሌ አቶ ይርጋ የሻነው የሰው ልጅ ሞትና የባሰ ውድመት ለማስቀረት ከሁለቱም ዞን አስተዳደር ጋር በመነጋገር ግጭቱን እያረጋጉ መሆናቸውን ይገልጻሉ። ለዘላቂው መፍትሄ ግን ሁሉም ድርሻውን ሊወጣ እንደሚገባ አቶ ይርጋ ምክራቸውን ለግሰዋል።
በጋራ ድንበር ላይ ያለው ወሰን ለቅድመ ዓለም በጣም መጥፎ ነገር እየሆነ ነው ያለው። እንደው እውነት ክልልና ክልሎች መጥተው በአጭር ቀን ውስጥ ይህን ጉዳይ እንዲሁ ቢያውትና በጣም አድርገው የድንበር ውሳኔው ተጠናክሮ ሄዶ ይሄ ድንበር ቢወሰን በጣም ጥሩ ነው። እውነት የወትሮው ነገር አይነሳም፣ የወደፊቱ አቋም ያለው ነገር ይሆናል፣ ግጭት ላይ አይደርስም ነበር እና ለዛ ወሰኑ ቢጠቃለል ጥሩ ነው ለማለት ነው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታርን ላደረሰን ዘገባ እናመሰግናለን። አድማጮች እንደምታስታውሱት ይሄ ዘገባ ተከታታይ ነው። እስቲ በቀጣይ ደግሞ ምን ደረሰ ብለን ተመልሰን በሌላ ዘገባ እንመጣለን። ወደ ተከታዩ ዘገባ እንለፍ። የታጠቁ ቡድኖች ያዘጋጀውን ህዝባዊ መድረክ እንዳይካሄድ ሲያደርጉ የክልሉ መንግስት ዝም ብሎ መመልከቱ እጁ እንዳለበት ማሳያ ነው ሲል የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ የባህር ዳር ቅርንጫፍ ጽህፈት ቤት ቅሬታውን ገልጿል። የክልሉ መንግስት በበኩሉ ቅሬታውን አስተባብሏል። የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ባለፈው እሁድ በክልሉ ምክር ቤት አዳራሽ ሊያካሄድ የነበረውን ህዝባዊ መድረክ በወጣቶች ዘንድ በገጠመው ተቃውሞ ሳያካሄድ መቅረቱ ይታወሳል። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አጠናቅራለች። መጋቢት 15 ቀን 2011 ዓ.ም ምረት የአርበኞች ግንቦት 7 ለአንድነትና ለዲሞክራሲ ንቅናቄ በባህር ዳር ከተማ ካሉ ደጋፊዎቹና አባላቶቹ ጋር ውይይት ለማድረግ ቀጠሮ ይዞ የነበረው ነገር ግን ከወጣቶች በገጠመው ከፍተኛ ተቃውሞ ውይይቱን ሳያካሂድ ቀርቷል ይላል ወጣት መንግስቱ አማረ፣ የአርበኞች ግንቦት 7 ለአንድነትና ለዲሞክራሲ ንቅናቄ የባህር ዳር ልዩ ዞን አስተባባሪ።
በሀገሪቱ ላይ ወቅታዊ ጉዳዮችና እንዲሁም ደግሞ አዲስ ለሚመሰረተው አዲስ ፓርቲ እንቅስቃሴ ምን ይመስላል ለማለት ከአባላትና ከህዝቡ ጋር ለመወያየት ነበር የታቀደው።
ውይይቱን ለመታደም በክልሉ ምክር ቤት አዳራሽ በሰዓቱ የተገኙት መቶ አለቃ ደባሽ ገብረስላሴ እና ሻለቃ አስፋው አለሙ የተፈጠረውን ክስተት እንዲህ ይናገራሉ።
ስብሰባው ታድመናል። እናም ብዙ ሰው ቁጭ ብሎ ገብቶ እያለ ወጣቶች ትንሽ ናቸው፣ ወጣቶቹ ብዙ አይደሉም። የዶክተር ብርሃኑን ፎቶግራፍ ዘቅዝቀው የአበበ ገላውን ፎቶ ወደ ላይ አድርገው ገቡ። ሲገቡ እንዳለ ወጣቶች ስለሆኑ ዝም ብሎ ጮህት ቤቱን አስተጋቡት። ሌባ ድርጅት ነው ይውጣ፣ ለምን ለሌባ ድርጅት ተሰበሰባላችሁ? ፖስተሮቹን የነሱን በት ነው አንዱንም ከነሱ ላይ መለጠፍ ያንን ሸፍ ነው እንደገና ሌላኛውን ደግሞ የነሱን እያወሩ ሌላውን ስናየው ሁኔታውን ረበሹ። ዲሞክራሲያዊ የሆነ ስርዓት እንዲመሰረት እንፈልጋለን። ያን በመፈለግ ደግሞ ቁጭ ብለን አይደለም እንፈልገው የሚካሄዱ ስብሰባዎችን ገብተን ሐሳባችን ማንጸባረቅ እንፈልጋለን። ትክክለኛ የሆነ ድርጅት ከሆነ ትክክለኛውን መደገፍ፣ ትክክለኛ ከሆነ ደግሞ ትክክል ያልሆነውን ማሳወቅ እንፈልጋለን።
የግንቦት ሰባት አመራሮች ገና አልደረሱም ማለት እዛ መድረክ የሚያዘጋጁ አንዳንድ ነገሮችን የሚያደርጉ ሰዎችና ህዝቡ ተጠቃሎ እስከሚገባ ድረስ አንዳንድ ነገሮችን ከሚሰሩ በስተቀር አልገቡም። እነሱን እየተጠባበቅን ነው ይሄ ድርጊት የተፈጸመ።
በአዳራሽ ውስጥ የገቡ ወጣቶች ይህንን ሲያደርጉ፣ ከአዳራሽ ውጭ የነበሩ ወጣቶች ደግሞ ያለ መጥሪያ ካርድ ወደ አዳራሽ እንገባለን በማለት በስራ ላይ ከነበሩ ልዩ ኃይል ፖሊሶች ጋር አለመግባባት ተከስቷል ይላል። ስሙ እንዲጠቀስ ያልፈለገና በስፍራው የነበረ የአርበኞች ግንቦት ሰባት የቀድሞ የሰራዊት አባል የነበረ ወጣት
ባው ዛሬ ተቃውሞ ነበር። እዛ ተቃውሞ ላይ ያብሬ እንዳንድ ወጣት ማስተላለፍ የነበረብኝን መልእክት በሚገባኝ ቋንቋ ወይንም ደግሞ በመፈልገው አካሄድ ያን ነገር ሳደርቆ ይቻለውና ስብሰባ አይካሄድም ብለን በአመጽ ገብተን የነሱን ባነር አውርደን እኛንም የምንፈልገውን ሰቅለ ምክንያቱም አማራ መሬት ነው የሚመለከተን እኛን እንጂ እነሱን አይደለም።
ምንድነው ያረጋችሁ?
ተኩስ ነበር። ተኩስ የተኮስንበት ምክንያት ልዩ ኃይሉ የራሳችንን ወገን እንዳይመታ ነው። ለዛም ደግሞ ልዩ ኃይሉ ትንሽ ግርግር አይነት ነገር ሲፈጠር ራፉ ለማለት ነው የተቆሰነው። የራሳችን ልጆች ውስጥ አዳራሽ ድረስ ገብተው ይፈልጉትን ተናግረው አድርገው ወጣዋል ማለት ነውና
ይሄ ወጣቱን ማድረጉ አንዳንድ ሰዎች ዘንድ ደግሞ የዲሞክራሲ ባህልን እንዳያብብ የሚያደርግ ነው ብለው የተቹ ሰዎች አሉ።
ሰው በመረጠልን መንገድ አንጓዝም። በሐሳብ ሙግት የሚመጣውን አሁንም ድረስ ሚዲያ አለ። በሚዲያ መነጋገርና መሙግት ይችላል እነዚህ ሰዎች። ለዛ ደግሞ ጉልበት ላለው ደግሞ አሁን ጉልበት አለን። በሁለቱም መንገድ ነው የምናናገረው እንጂ እዚህ ማድረግ ያለብኝ ምንድነው? ጥያቄን እጠይቃለሁ። አልመለስ ካለ ደግሞ በጉልበት መልሳለሁ። ግንቦት ሰባት የአማራ ጠላት ነው።
ለምንድነው አማራን ሊወክል የማይችለው? የዜግነት ፖለቲካ ነው ፓርቲው እንግዲህ እያቀነቀነ ያለውና ለምንድነው አማራን አይወክልም የምትል?
ጸረ አማራ ትርክትን የሚነዙ ሰዎች ናቸው። እኛም በተግባር እዛ ቦታው ላይ ሆነን እኮ እንሞግታቸው ነበር እነዚህን ሰዎች። በይፋ ራሱ የሚታወቀው ከሁለት ቋንቋ በላይ የማይናገር ሰው የምክር ቤት አባል አይሆንም የሚልም በማኒፌስቶ ደረጃ ተቀርጾ የሚታገሉ ሰዎች ናቸው። ከዚህ በላይ ጸረ አማራነት የለም። አሁን ድረስ የቆሰሉ ወንድሞቻችንን ያላሳከመ ድርጅት፣ የሞቱት ቤተሰቦችን ሄዶ ቤተሰብ ጋር ያላረዳ ድርጅት።
በተነሱት ነጥቦች ዙሪያ የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋን በስልክ ለማግኘት ያደረኩት ሙከራ አልተሳካም። በእለቱ ስለተፈጠረው ክስተት የንቅናቄው የባህር ዳር ልዩ ዞን አስተባባሪ ወጣት መንግስቱ አማረን እንደሚናገረው ግን እነዚህ የተደራጁ ቡድኖች ለፈጠሩት ሁከት የመንግስት እጅ አለበት ይላል።
ለመጋቢት 15 እንድንገናኝ ታጥቀን እንድንገናኝ የሚወረድ ፕሮግራሙ መሰረዝ አለበት የሚል በከተማው ላይ ተበትኗል። ያ ወረቀትም ደግሞ በፌስቡክ ሚዲያ ላይ ተለቋል። ስለዚህ ከመንግስት ጆሮ ይገባል ብዬ ገምታለሁ። እዛ እንግዶችን ከተቀበልን በኋላ ምንድነው የተደረገው? ለሊት 10 ሰዓት አካባቢ ድባንበሳው ሆቴል ነበር ያረፉት። ታጣቂዎች ከበባ አደረጉ። በቀበሌ 5 አካባቢ ጸጥታ አካሎችም እንዲረጋጋ አደረጉ። አሁን መንግስት ላወቀበት ምክንያት አንደኛ ፍቃድ ሳይዝ በሞንታር በመቀስቀስ የለበትም፣ በአደባባይ መቀስቀስ የለበትም፣ ተቃውሞ ሰልፍ ማካሄድ የለበትም። ሁለተኛ ደግሞ መሳሪያ ይዞ ሲንቀሳቀስ ፍቃድ የለውም። እንዳያችሁት ብዙ የጸጥታ ኃይል ነበረ፣ ብዙ ልዩ ኃይል ነበረ። እነዚህ ቡድኖች ደግሞ በቁጥር አናሳ ነበሩ እና መቆጣጠር ይቻል ነበረ። ከዛ ሁለተኛው እንደተካሄደ መልሶ ተፈትሾ እንዲገባ ሰው ተሰለፈ። ከተሰለፈ በኋላ ፍተሻ ሲካሄድ አናስገባም አሉ ጸጥታ ኃይሎች። ለምን? አይ ቆልፈው ጠፍተዋል፣ አዳራሹ አልተፈቀደልንም አናስገባም አሉ። እንግዲህ ይህን አዳራሽ ለሙሉ ቀን 5000 ብር ከፍለናል። እኛም ሰላማዊ ሰልፍ ማካሄድ አለብን ለሚሰማን አካል የሚል ሀሳብ ህዝቡ በብዛት ማሰማ ሲጀምር
በውይይቱ ለመታደም ጥሪ ከተደረገላቸው የተፎካካሪ ፖለቲካ ፓርቲ አባል የሆነው ወጣት ተስፋውን አለም ነው እንደሚናገረው መንግስት ተገቢውን ጥበቃና ከለላ አላደረገም ነው ያለው።
በግልጽ ለመናገር ችግሩ የተፈጠረው የኃይል አማራጭ ሲጠቀሙ መንግስት ማስቆም ነበረበት። መንግስት እንደ መፍትሄ የወሰደው መዝጋት ነው። ይህ ደግሞ ተገቢ አይደለም የሚል እምነት አለኝ በግሌ። ለምሳሌ አድራሽ ተቆልፎብናል የሚል ነገር ጥያቄ ሲያነሱ ነበር። ለምን ከተፈቀደላቸው በኋላ መንግስት አስፈላጊውን የጸጥታ ኃይል አስተማርቶ በቁጥር መዋል መቻል አለበት እንጂ በሁለት በሶስት በተወሰነ በተነሳ ጥያቄ ስብሰባ የሚዘጋ ከሆነ ነገ ምን ሊፈጠር ይችላል? በእኔ እምነት ፓርቲው ያለው አቋም ትክክል ነው የሚል እምነት ወይም አይደለም የሚል እምነት አይደለም። ሂደቱ ግን በምንም ጥያቄ ቢሆን በዲሞክራሲ አንጻር ካየ ነው ስተት ነው።
ታጥቆ የመጣ ኃይል ነው እኮ እየተኮሰ ያለ ኃይል ነው። ምን ማድረግ ነበረበት መንግስት?
እውነት ለመናገር ታጥቆ የመጣ ኃይል የተደራጀ ኃይል ያን ያህል በሚካበደው ደረጃ አይደለም። የመንግስት ኃይል ያንን ለመቆጣጠር አቅሙም ብቃቱም አለው የሚል እምነት አለኝ። ቀድሞ የዜጎችን እንቅስቃሴ መከታተል ካልቻለ፣ የፖለቲካ ፓርቲዎችን ደህንነት ማስጠበቅ ካልቻለ መንግስት አለ ማለት አንችልም። ህልውናው ጥያቄ ውስጥ እየገባ ነው።
የንቅናቄው አመራሮችና ታዛቢዎች የክልሉ መንግስት ተገቢውን ጥበቃ አላደረገም፣ እንደውም ለሁከቱ መፈጠር የመንግስት እጅ አለበት ብለው ላነሱት ቅሬታ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኝ አስረስ ተጠይቀው
የክልሉ መንግስት ግን ይሄንን በማድረግ ረገድ እጁ አለበት የሚለው ግን መሰረተ ቢስና ከእውነታ የራቀ ነው። ምክንያቱም የክልሉ መንግስት የጸጥታ ኃይሎችን እርምጃ እንዳይወስዱ ነገር ግን ሁኔታውን የማረጋጋትና የመቆጣጠር ስራ ነው የተሰራው። ስለዚህ የክልሉ መንግስት በምንም አይነት መልኩ በዚህ ደረጃ እጁ እንደሌለበት ለማረጋገጥ ወዳለሁ።
የዜጎችን ደህንነት በመጠበቅና የህግ የበላይነትን በማስከበር በኩል የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ ላይ ነው ማለት እንችላለን በማለት ለአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ለአቶ ዮሐንስ ቧያለው ያነሳው ጥያቄ ነበር።
በእርግጥ እስካሁን ድረስ በዚህ ደረጃ ገጥሞን አያውቅም። የክልሉ መንግስትና የጸጥታ ኃይሉ ዝግጅት የሚመስለኝ ወጣት ከወጣት እንዳይጋጭ እንጂ የጦር መሳሪያ ሰው ይዞ ይመጣል የሚል ግምትም አልነበረም። እኔ ያልኩት ካልሆነ መሰማት የለበትም የሚል ከዲሞክራሲ ሂደት ጋር አብሮ መሄድ አይደለም። ስለዚህ በዛ በኩል የሚታዩ ግድፈቶች ወደፊት እንዳይደገሙ የክልሉ መንግስት ፓርቲያችንም በከፍተኛ ደረጃ ይሰራል።
በተፈጠረው ሁከት በሰው ህይወትና ንብረት ላይ ምንም አይነት ጉዳት እንዳልደረሰ ከመንግስት ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። በመቀጠል የምናቀናው ወደ መቀሌ ነው። አራተኛው ዙር ሀገር አቀፍ የህዝብና ቤት ቆጠራ እንዲራዘም የቀረበው የውሳኔ ሐሳብ ተገቢ አይደለም ሲል የትግራይ ብሔራዊ ክልላዊ መንግስት አስታውቋል። የመንግስት አማኒነትን የሚሸረሽር እንዲሁም ህገ መንግስቱን የሚጻረር ነው ሲልም ተቃውሞታል። የፌዴራል የህዝብና ቤት ቆጠራ ኮሚሽን ባለፈው ሳምንት በኢትዮጵያ በተለያዩ አካባቢዎች የተፈናቀሉ ወገኖች ወደ ቀያቸው የመመለስ ስራ በሚፈለገው ጊዜ ስላልተፈጸመ የቆጠራ ስራው ይራዘም የሚል የውሳኔ ሐሳብ ማቅረቡ ይታወሳል። ሙልጌታ ጽባ ዝርዝሩን ከመቀሌ ያደርሰናል።
ከመጋቢት 29 2011 ዓ.ም ጀምሮ በሁሉም የኢትዮጵያ አካባቢዎች ይካሄዳል ተብሎ የነበረው የህዝብና ቤት ቆጠራ ባለፈው ሳምንት የፌዴራል ህዝብ ቆጠራ ኮሚሽን ባካሄደው አስቸኳይ ስብሰባ አራተኛ የህዝብና የቤት ቆጠራ ላልተወሰነ ጊዜ እንዲራዘም መወሰኑን ተከትሎ የትግራይ ክልል መንግስት ትክክል አይደለም በማለት ተቃውሞታል። የክልሉ አቋም አስመልክቶ በትናንትናው ዕለት መግለጫ የሰጡት የኮሚሽኑ አባልና በምክትል ርዕሰ መስተዳድር ማዕረግ የትግራይ ክልል ንግድ ኢንዱስትሪና ከተማ ልማት ቢሮ ኃላፊ ዶክተር አብርሃም ተፈስተ የቆጠራ ስራው በተያዘለት ጊዜ እንዲካሄድ የተለያዩ ዝግጅቶች ሲደረግ ቆይቷል ሲሉ ተናግሯል። ብዙ ሀብትና ጉልበት ወጪ የተደረገለት ትልቅ ሀገራዊ እቅድ በጊዜው አለመፈጸም ብክነት ነውና ለዚህም ተጠያቂ ሳይቀመጥለት ነው የተወሰነው ብለዋል። ውሳኔው ከህገ መንግስቱ ድንጋጌዎች ጋር እንደማይጣጣም ዶክተር አብርሃም ገልጸው ችግሮች ቢያጋጥሙ እንኳን ፈጣን መፍትሄ በመስጠት ስራውን ማስቀጠል ይገባ ነበር እንጂ መራዘሙ ትክክል አይደለም ሲሉ ተናግሯል።
በእኛ በኩል እንደ ትግራይ ክልል ቆጠራው በታቀደለት ጊዜ መካሄድ አለበት የሚል አቋም ነው የወሰነው። ለዚህም አስፈላጊ ዝግጅት አድርገናል። በቀሩት ጊዜያትም የቀሩት ስራዎች ለማከናወንና ቆጠራው በስኬት እንዲካሄድ ለማድረግ ዝግጁ መሆናችንን ተገምግመዋል ማለት ነው በኮሚሽኑ ጭምር። ስለሆነም ቆጠራው በቅዱ መሰረት መካሄድ አለበት የሚል አቋም ነው ያራመድነው።
መጋቢት 9 2011 ዓ.ም የህዝብና የቤት ቆጠራ ስራውን እንዲራዘም ከመወሰኑ ከ12 ቀናት በፊት ኮሚሽኑ ባካሄደ ስብሰባ ሁሉም ስራዎች በታቀደው መሰረት እየሄዱ ናቸው ተብሎ ተገምግሟል ያሉት ዶክተር አብርሃም ተፈስተ በአጭር ጊዜ ውስጥ ግን ትልቅ ችግር ሳይፈጠር ይህ ሀገር አቀፍ ትልቅ መርሃ ግብር እንዲራዘም መደረጉ የመንግስት አስተዳደር ግልጽነት የጎደለው መሆኑ ያሳያል ብለዋል። ለቆጠራ ስራው የሚያስፈልጉ ዘመናዊ የሞባይል ታብሌቶች፣ ጂፒኤስ እና ሌሎች ግብዓቶች በተገዙበት ከ180,000 በላይ ቆጣሪዎችና ተቆጣጣሪዎች ለሥራው ዝግጁ በሆነበት ሁኔታ ቆጠራው እንዲራዘም የውሳኔ ሐሳብ መቅረቡ ስህተት ነው በማለት ተቃውሞውታል። ይህ ቆጠራ መራዘም በውጭ አገራት መንግስታት የሀገሪቷ ታማኝነትም የሚሸረሽር ነው ብለዋል።
ይሄ ቆጠራ በዓለም አቀፍ ደረጃም ትልቅ ትኩረት የተሰጠው ቆጠራ ነው። የቆጠራ ስለሆነ የተለያዩ አካላት በተለየ መልኩ እየተከታተሉት የቆዩ ስራ ነው። ይሄ አንዳንዶቹ በገንዘብ በቴክኖሎጂ በሙያ እና በሎጂስቲክስ እየደገፉት መጥቷል። ቆጠራው መራዘሙ ያመራር የመንግስት ውድቀት ያሳያል የሚል ሐሳብ ነው ያለ። የፌደራል መንግስቱ ለውሳኔዎቹ ለፖሊሲዎቹ ተፈጻሚነት ያለው ብቃትና ዝግጁነት ምን ያህል አናሳ እንደሆነ ያሳያል የሚል ማለት ነው ያለ። ለሶሻል ሚዲያና ለሌሎች ኃይሎች የሚያነሱት መነሻ በማድረግ የሚወሰድ መንግስት የሆነ እየመጣ እንዳለ ነው ያየ ነው። ብዙ ሀብት የፈሰሰበት ብዙ ኢንቨስትመንት የፈሰሰበት ስራ ሆኖ ሳለ ይሄም ለኪሳራ የሚዳርግ ውሳኔ ነው። ህገ መንግስቱንም የሚሸረሽር ውሳኔ ነው። በአጠቃላይም ከዚህ በኋላ ቆጠራ ይካሄዳል ወይ የሚለውን ጥያቄ በጣም ከባድ ጥያቄ ያደርጋል። ይሄ መንግስት ቆጠራ ማካሄድ ይችላል ቢተላለፍ በቀጣይ ቆጠራው ሊካሄድ ይችላል ወይ የሚለውን ጥያቄ የሚያጭር ውሳኔ ነው ይሄና መራዘም አልነበረበትም በተባለው ጊዜ ቆጠራ መካሄድ ነበረበት የሚል አቋም ነው ለኛ በኩል ያለ።
በማህበራዊ ሚዲያና በሌሎች ኃይሎች በሚነሱ ሐሳቦች መንግስት ፖሊሲዎቹና መርሃ ግብሮቹ የሚቀየር ከሆነ ያቀደውን ማስፈጸሚያ አቃተው መንግስት መሆኑ ያሳያል ሲሉም ተናግሯል። የህዝብና የቤት ቆጠራ ኮሚሽን ባለፈው መጋቢት 9 2011 ዓ.ም ባካሄደው ስብሰባ በግጭት ምክንያት የተፈናቀሉ በርካታ ወገኖች ወደ ቀያቸው የመመለሱ ሥራ በበቂ ሁኔታ ባለመስራቱ ቆጠራው እንዲራዘም የውሳኔ ሐሳብ ለተወካዮችና ለፌዴሬሽን ምክር ቤቶች እንዲቀርብ መወሰኑ ይታወሳል። ለቆጠራው የሚያስፈልጉ ግብአቶች ማሰራጨት ቢጀመርም ከትግራይ ክልል ውጭ ግብአቶች እንዳልተጓጓዙም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
ሙልጌታን ላደረሰን ዘገባ በጣም እናመሰግናለን። እንግዲህ አድማጮች አሁንም አንድ ማስተዋቂያ አለን። ማስተዋቂያችን ሰሞኑን ስንነግራችሁ እንደነበረው ጋቢና ቪኦኤ በአዲስ ዝግጅት በአዲስ ቅንብር በቅርቡ ወደ እናንተ ይደርሳል። የወጣቶችን ሐሳብ፣ የወጣቶችን ችግር፣ የወጣቶችን ደስታ፣ የወጣቶችን ስኬት የተመለከቱ የፖለቲካ ማህበራዊና ኢኮኖሚያዊ ጉዳዮችን ይዘን ወደ እናንተ በቅርቡ እንደርሳለን። ለዚህ የሚሆን አስተያየት ካላችሁ ደግሞ በአድራሻችን ላኩልን። እንግዲህ የዛሬው ጋቢና ቪኦኤ ጉዟችንን በዚሁ አጠናቀናል።
በፌስቡክ @voamharic በትዊተርም እንዲሁ #gabinavoin በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ዝግጅቶቻችንን ስናቀርብላችሁ ነበር። ዝግጅቱን ደግሞ ያቀናበረው ሞክቢል እያበረው ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ምሽት እንገናኝ።
በተከታዩ ዜማ እንሰናበታችኋለን። ደህና ደሩ። Let me
የማረካለ ፊትሽ አስተታል የቃልሽ ማማር ሁሌ ካንቺ ጋር መሆን ያስመኛል አቻሽ ቦታ ላይ ብትወስ የትም ብትወስ የትም ኖረሽ ደስታን ጅከሶን
ቢዮ ኮን ራዲዮ ሰገሌ አሜሪካቲ